ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድህን የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የጀግና ነው ቤቱ ከዘነዳው ታቆ ተማግሮ የተፈራበቱ የወገነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደምናው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፎ ባናቱ ከሚያዛን ስቶስ ከካቲቱ የሚታወስበት ተፈርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተ ባገሩ ይጥፋል አባራው ይገለባበጣል የላኙ በስሩ ይቃጠላል እንጂ ይጥፋል አፈሩ የማንሻጥ ክራዩ የማን ደም ከፍሩ ማንም ለቤቱ የሚሰራ ሞት አድቦ ተቀምጦ ዝም ታለም እየየ ዝም ታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የልጅ አጎት ይቺን ቀን አንገቴን ደፍቼ ለፋት በሚል አጉል ሰበብ በሚል አጉል ልፈት መቆየት ደግና ሁሉን ታለፈና ሀገር ሞታ አየናት ጥፋሽ እንደገና አረንጓዴ ቢጣው ቀዩ አላማችን ተንቆ ተዋርዶ ወድቋ ጀዋናችን ያድዋው አርበኞች የማይጠው ዘግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጅ አንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጥፋል አቧራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ታቆ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በሰገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 12 ምዕራፍ 3 የተፈዳዩቱ ይናገሩ ማን ይናገር የነበረ ማን ያርዳ የቀበረ ከሁኔታው ገንጠል ካልና ደረቅ ከሆነ የትችት አውድ ወጣ ብለን ከነገሩ ልብ ውስጥ ካልገባን አስደንጋጭ የሆኑትን የቀይ ሽብር ዝርዝር ሁኔታዎች ለመረዳት አስቸጋሪ ነው። በአይናቸው ካዩት የቁም ስቅላቸውን ከተቀበሉት አሁንም ያስፈሪ ቅዠት ትውስታ ከሆነባቸው የበለጠ ማን ሊያቀርበው ይችላል? ለዚህ መጽሐፍ ካደረግነው አጠቃላይ ጥናት እንደ አንድ ክፍል አድርገን ልንሰበስብ ከቻልነው የመስክርነት ቃልና ዘገባ ጥቂቱን ከዚህ በታች እናቀርባለን። አንዳንድ የመስክርነት ቃል አሳጥረን ነው ያወጣነው። በአንዳንድ ሁኔታዎች ግልጽ በሆነ ምክንያት ስሞች ወይም ተገድፈዋል ወይም ደግሞ በምህጻር ብቻ ሰፍረዋል። እዚህ የምናቀርባቸው ታሪኮች እጅግ አስደንጋጭ የሆኑትን ነው ማለት አይደለም። ነገር ግን ሽብሩን ብሩህ አድርገው ሊያሳዩ የሚችሉ ከመሆናቸውም ጋር አንባቢው የኢትዮጵያ መንግስት አብዮት ለማካሄድ መግደል አለብን ሲል ምን ማለቱ እንደነበር በውል እንዲጨብጠው ይረዱታል የምንላቸው ናቸው። ደብረ ማርቆስ መስከረም 1969 ዓመተ ምህረት ተያዝኩ። የመኢሶን አባል የነበረ ነገር አቀባይ ሹክ ባላቸው ተነስተው ፖሊስና የቀበሌ ዘበኞች ሊይዙኝ መጡ። ወደ ደብረ ማርቆስ ማዕከላዊ እስር ቤት ወሰዱኝ። ከተወረወርኩበት ክፍል ውስጥ 41 እስረኞች ነበሩ። በሌብነት ከተከሰሱት ሁለት እስረኞች በስተቀር የሁሉም ክስ የኢሃፓ አባላት ናቸው የሚል ነበር። ክፍሉ በጣም የተጨናነቀ ሲሆን ከሁሉም የከፋው ግን ሽታው ነበር። የሽንት ሽታ፣ ያደፈ ገላ ሽታ እንዲሁም በጣም የሚያምስ ክርፋት ነበር። በኋላ ልደርስበት እንደቻልኩት ለካስ ያ ጥንባት በገብረ ሰይል ከተፈዳዩት እስረኞች ቁስል የሚተነፍግ ኑሯል። ከእስረኞቹ ስድስቱ ሽታሁን፣ መልአከ፣ እስጢፋኖስ፣ ገብረ መስቀል፣ ታደሰ፣ አያሌውና ሰርጎ ሙሄ ከወገባቸው በታች ሽባ ሆነው ስለነበር ለሽንት መውጣት ሲፈልጉ በእንፎቆቅ ወይም ደግሞ በሰው ሸክም ነበር። ደግሞም ጩኸቱን የሚለቅ ወይም በድንገት ዘለግ አርጎ የሚስቅ እጆቹም ላይ ሽንቱን የሚሸና ያበደ እስረኛም ነበር። ማታ ጠሩኝና ወደ አንድ አዳራሽ ወሰዱኝ። የግብረሰይል መፈጸሚያው አዳራሽ መሆኑ ግልጽ ነበር። መርማሪዎቹ ግብረሰይል ፈጻሚዎቹ አምስት ነበሩ። አንዲትም ጥያቄ ሳይጠይቁ አንደኛው ዝም ብሎ በርግጫና በጡጫ መታኝ። ከዚያም እጆቼን ወደ ኋላ አስረው ክርኖቼን አንድ ላይ ግጥም አድርገው እግሮቼ ከወለሉ በላይ በሚወዛወዝበት ሁኔታ ከጣራው ላይ አንጠለጠሉኝ። አንደኛው እንደ ኤሌክትሪክ ማራገቢያ ወይም እንደ አውሮፕላን ቢልቢላ ያሽከረክረኝ ገባ። አናርኪስት ነህ ተብለህ ተጋልጠሃል አለ አንደኛው። ግብረ አበሮችን ልታጋልጥ ዝግጁ ነህን ብሎ ቀጠለ። ፈጽሞ የኢሃፓ አባልም ደጋፊም እንዳልነበሩ ካልሁ። ይህንኑ መልስ ይጠብቁ ወይም ለዚህ መልስ የጓጉ ይመስል በጥድፊያ ሱሪዬንና ሙታንታዬን አወለቁ። ሁለቱም የተራቆጠ ቂጤን ገረፉኝ። አንደኛው በሾሃም ለበቅ፣ ሌላው በአጭር ወፍራም አለንጋ ተያያዙኝ። ሲበቃቸው ገመዱን ቁልቁል ቢጎትቱት ወርጄ ወለሉ ላይ ተዘረርኩና እሪ አልኩ። ከዚያም እጆቼን ፈተው ሸሚዜን አወለቁና እጆቼን እንደገና አሰሩ። በሆዴ እንድተኛ አስገደዱኝና የተራቆጠው ጀርባዬንና መቀመጫዬን ይደበድቡ ገቡ። አእምሮዬን ብስጥ ወይም ብሞት ምኞቴ ነበር፣ ግን አልሆነም። ከጥቂት ጊዜ በኋላ ወረቀት በጥስጣሽ በክብሪት ለኮሱና ደም በሚያዘንበው ጀርባዬ ላይ ጣሉት። በእጃቸውና በጫማቸው ከመሬት ጋር ሰፍተው ስለያዙኝ ልንቀሳቀስ አልቻልኩም። እሪታዬ በጣም ሲጎላ ጊዜ ቆሻሻ ጨርቃፌ ውስጥ ወተፉበት። በመጨረሻም ራሴን ሳትሁ። ከክፍሌ ውስጥ ሆኜ ስነቃም በደምና በትውከት ዳክሬ ነበር። በሁለት ሳምንታት ውስጥ ሁለት ጊዜ ግብረሰይል ደረሰብኝ። እያንዳንዱ የግብረሰይል ዙር ወደ ሁለት ሰዓት ያህል የፈጀ ይመስለኛል። ከፖሊስ እስር ቤት በነበርኩበት ወቅት በርካታ እስረኞች ለሊት ለሊት ተጠርተው እየተወሰዱ አንዳቸውም ጨርሰው ሳይመለሱ መቅረታቸውን አይቻለሁ። በእንደዚያ አይነቱ ሌሊት ነበር እነዚያ የጠቀስኳቸው ሽባ ሆነው የነበሩት የተገደሉት። ውሎ አድሮ በዚያ ጊዜ 1400 እስረኞች ወደ ነበሩበት ማዕከላዊ እስር ቤት ተወሰዱ። በጥቅምት 1969 በታህሳስ 1969 እንዲሁም በሰኔና በነሐሴ 1969 ቁጥራቸው በርከት ያለ እስረኞች በማንኛውም ጊዜ በየቋርጡ ከ25 ያላነሱ እየተወሰዱ ይረሸኑ ነበር። አንድ ጊዜ በታህሳስ 1969 ዓመተ ምህረት ሌሊት ስሙ ሲጠራ ከክፍሌ አልወጣም ብሎ አሻፈረኝ ያለ አንድ እስረኛ እዚያው ክፍል ውስጥ በዘበኞቹ ታንቆ ተገደለና ሬሳውን ይዘው ውልቅ አሉ። የዚያ ሰውዬ ስም አሁን ጠፍቶኛል። ነገር ግን በ1969 ዓመተ ምህረት መጀመሪያ አካባቢ የተያዘ ወጣት ተማሪ ነበር። እኔ ላይ ክስ አልተመሰረተብኝም ወይንም ለፍርድ አልቀረብኩም። አንድ ሌሊት ለመጠራትና ለመሞት እጠባበቅ ነበር፣ ግን ተረፉ። ከአራት ዓመታት በኋላ መስከረም 1973 ዓመተ ምህረት ተለቀቁ። ጎንደር ከተማ ውስጥ በታህሳስ 1969 ዓመተ ምህረት ነበር በልዩ የኮማንዶ ወታደሮች የተያዝኩት። ነገር አቀባዩ ሰደድ የገባ ባንዳ ነበር። በቀጥታ ወደ ጎንደር ቤተ መንግስት ወስደው በሁለት ቀናት ውስጥ ለሁለት ጊዜ ግብረሰይል ተፈጸመብኝ። ግብረሰይሩን የውስጥ ግርን በደንዳና አረንጋ መግረፍን ከጣራ ላይ ጭንቅላት ወደ ቁልቁል ተዘቅዘቆ መሰቀልንና እንደ ኤሌክትሪክ ማራገቢያ መሽከርከርን ያጥንት መጋጠሚያዎችን በወፍራም ቆመት መደብደብን እንዲሁም ፍም በመሰለ ጋለ ብረት የጡት ጫፎችን ክንዶችንና መዳፎችን መጥበስን ያካትታል። ከዚህ በኋላ ወደ በአተ እስር ቤት ወሰዱኝ። ለፖለቲካ እስረኞች በተመደበው በዚህ የእስር ቤቱ ቀጠና ውስጥ ቁጥር ወደ ተጻፈባቸው ጠባብ ጠባብ ክፍሎች የሚያመራ አንድ ትልቅ በር አለ። እኔ የነበርኩበት ክፍል ክፋቢል ከአምስት ሰው በላይ አይዝም ነበር፣ ግን በውስጡ 13 ነበር። ሁለት የኢድህ አባላት ናችሁ ተብለው የተወነጀሉ ሲሆን አንድ ደግሞ የወንድሙ ሬሳ አውራ ጎዳና ላይ ወድቆ በማየቱ ስላለቀሰ የተያዘ ወጣትነት ያለው ሰው ነበር። ይህ ሰው በኋላ ተወስዶ ተገድሏል። ሌላ ታከለ አሰፋ የሚባል የቴሌኮሙኒኬሽን ሰራተኛ ነበር። በግብረሰይል ያሰቃዩት ቢሆንም የተወነጀለበትን ጉዳይ አያውቅም ነበር። እኔ በተደረስኩበት ቀን ተወስዶ ለረጅም ሰዓት ግብረሰይል ተፈጽሞበት ነበር። ከመለሱት በኋላ ከባድ እንቅልፍ ውስጥ ገባ። በማለዳ መሞቱን አወቅ። ከእስረኞቹ አንድ ሌላ ደግሞ የያፓ አባል ነህ በመባል የተወነጀለ የሬዲዮ ሻጭ ነበር። ግን እሱ የተያዘበት ምክንያት አንድ የልዩ ኮማንዶ አባል በውሽማው ላይ ስለጠረጠረኝ ነው ብሎ አውግቶኛል። ሆኖም ከሳሹ ወታደር የመንግስትን ጋዜጣ ትርኪ ምርኪ ብሎ ይቀድ ነበር በሚል የስምንት ዓመት ልጅ እንዲመሰክርለት በማቅረብ በነገሩ ገፋበት። ጋዜጣ ሻጩ ትንሹ ልጅም ራሱም በግብረሰይል ተሰቃይቷል። ትለቀቃለህ ተብሎ ለተገባለት ቃል ይህ ነበር ዋጋው። የጋዜጣ ሻጭ አንድ ፍሬ ልጅ ብዙ ጊዜ በግብረሰይል ከተፈዳየ በኋላ በዚሁ ፍዳ ሞተ። አንድ ጊዜ ትዝ ይለኛል፣ ሰውነቱ በሙሉ ደም በደም ሆኖ ሲወስዱት ግብረሰይል ፈጻሚዎቹ ሳቃቸውን ለቀቁትና አንደኛው ከዚያ ከአሳረኛው አፍንጫ የሚፈሰውን ደም በማመልከት እንዲህ አለ፣ ከእናንተ ውስጥ ውስኪ የሚፈልግ ካለ ንጹህ ውስኪ ነው። ሌላ እስረኛ የነበረ አንድ ልጅ ደግሞ የታሰረበት ምክንያት እናቱ የአንድ ቀበሌ ባለስልጣን ወዳጅ ከነበረች ሴተኛ አዳሪ ጋር በመጣላቷ ሴተኛ አዳሪዋ እናቱን ለመበቀል እሱን ልጇን በአናርኪስትነት አስወንጅላ በማስያዝ ነበር። ብዙዎቻችን ጫማችን ውስጥ እግራችን በመቁሰሉ ምክንያት መራመድ አልቻልንም። እኔና ጥቂት ሌሎች ደግሞ መዳፎቻችን በመቃጠላቸው ቆንጥረን መብላት አልሆነልንም። አንዱ ሌላውን ለመርዳት ይሞክራል። በእስረኞች መካከል መተባበር ነበር። ለርሽና የሚወሰዱ ስለነበሩ ሌሊት ሌሊት ቁጥራችን ያንሳል፣ ጠዋት ጠዋት ደግሞ በአዲስ መጦች ቁጥራችን ይጨምራል። በመፍረስ ላይ የነበረው የሰው ስጋ ግማት አያድርስ ነበር። ከሁሉም ግን የሚከፋው ረሻኞቹ እስኪመጡ በጭንቀት የምንጠብቅበት የሌሊቱ ጊዜ ነበር። የመኪና ሞተር ድምፅ ከሰሜን ወይም ከክፍላችን መዝጊያ በስተውጭ የነበረው ሰንሰለት ከተንቃጨለ አንዳንዴም በነፋስ ምክንያት ሁላችንም ተነስተን እንቀመጥና በጭንቀት እንጠብቃለን። ከግብረሰይል ፈጻሚዎቹ ይልቅ ሌሊቱን እንጠላው ነበር። በአሰቃቂ ሁኔታ ግብረሰይል ከተፈጸመበት በኋላ ስለተገደለው ስለ ኃይሉ አስፋው ልነግራችሁ እችላለሁ። ዋናው የተያዘበት ምክንያት ወታደሮች ሊይዙት መጥተው ካጡት አንድ ተጠርጣሪ ጋር በአንድ አጥር ግቢ ውስጥ ይኖር ስለነበር ነበር። ተጠርጣሪው መላኩ ተስፋዬ የተባለው በኋላ ተይዞ የተገደለው ነበር። የሆነ ሆኖ መልአኩን ለማግኘት ባለመቻላቸው ኃይሉን ወሰዱ። ብዙ ጊዜ በግብረ ሰይል አሳሩን በላ። የግብር አውራጣቶቹ ስጋቸው ሙልጭ ብሎ ተገፎ አጥንታቸው ይታዩ ነበር። በቁሙ በሰበሰና ከዚሁ እንክብካቤ ካልተደረገለት ቁስል የተነሳ ሞተ። ሰኔ 1969 ዓመተ ምህረት ሬሳውን በጥይት ወንፊት አድርገው አውራ ጎዳና ላይ አውጥተው ጣሉት። ስለ ሐሰንና ኢድሪስ ኢብራሂም፣ ስለ ያዩ ብርሃኑና አሚኑ ኢብራሂም አውቃለሁ። ሁሉንም ክፉኛ ቁም ስቅላቸውን ካሳዩአቸው በኋላ አንድ ለሊት ረሸኗቸውና ሬሳቸው ከተማው ውስጥ ተጣለ። ኢድሪስና እያዩ አባ ሳሙኤል አጠገብ አዘዞ ሲጣሉ፣ ያሰንና ያሚኑ ሬሳዎች ደግሞ ከቤተሰቦቻቸው ቤት ደጃፍ ላይ ገበያ አካባቢ ተጣሉ። 6 ዓመት ልጅ የነበረው ወንድማቸው ከሬሳው አጠገብ ሲያለቅስ ወታደሮች አግኝተው ገደሉት የሚል ወሬ በኋላ ሰማው። ምን ያህል ተገደሉ? ይህን ያህል ብሎ ለመናገር አስቸጋሪ ነው። ነገር ግን እስረኞች ተወስደው ሳይገደሉ ያደሩበት ሌሊት እንዳልነበር መናገር እችላለሁ። ወሎ ኮረም፣ ደሴ፣ ኮምቦልቻ ወዘተ ውስጥ ብዙዎች መከራ ተቀበሉ፣ ብዙዎች ሞቱ። አንደኛ ደረጃ ትምህርት ቤት ውስጥ መምህር ስለነበረው አሰግድ አሻግሬ ልነግራችሁ እችላለሁ። የካቲት 1969 ዓመተ ምህረት ውስጥ ከሞገስ በላይ፣ ጋሻው በዛ፣ መኩሪያና ከሌሎች በርከት ያሉ መምህራንና ተማሪዎች ጋር ተያዘ። ሁሉም በኢሃፓ አባልነት ተወንጅለው ጭካኔ በተመላበት ሁኔታ ግብረ ሰይል ተካሄደባቸው። ነገር ግን ማንኛቸውም ያመኑት ነገር አልነበረም። ሞገስ፣ ወንዳይ፣ ተካ፣ ጋሻውና በርከት ያሉ ሌሎች ወደ ሸዋሮቢት በረሃ ተወስደው ተገደሉና የጅምላ መቃብር ውስጥ ተቀበሩ። ይህ የሆነው የካቲት 30 ቀን 1969 ዓመተ ምህረት ነበር። አሰግድ ለስድስት ወራት ከታሰረ በኋላ ተለቀቀ። ግንቦት 1970 ዓመተ ምህረት የሽብር ስኳዶች እንደገና ሊይዙት ሲመጡ ቀደም ሲል ራሱን ለመግደል ማላታይን የተባይ ማጥፊያ መርዝ ጠጣ። ነገር ግን ወታደሮች እርጎ እንዲጠጣ አስገድደው የጠጣውን እንዲያስታውቅ አደረጉትና ወደ ደሴ ሆስፒታል ወሰዱት። ነፍሱን ሲያውቅ ወደ ፖሊስ ጣቢያ ተወሰደ። በመካከሉ እረፍት ሳይሰጠው በተደጋጋሚ ጊዜ ለበርካታ ቀናት ግብረ ሰይል ተፈጸመበት። ከዚያም ተረሸነና ሬሳው ከደሴ አውራ ጎዳናዎች ባንዱ ላይ ግንቦት 1970 ዓመተ ምህረት ተጣለ። ከአሰግድ አሻግሬ ሬሳ ጋር አብሮ የተጣለው የኃይሉ ገብሩ ሬሳ ነበር። ይህ ተማሪ እነዚያ የፍዳ አበጋዞች ያለ የሌለ የግብረ ሰይል ዘዴ ሁሉ ተቀብሏል። ኃይሉ በእውነቱ የሞተው ከሱ ጋር እዚያው ክፍል ውስጥ የነበሩትን 12 ሌሎች ወጣቶችን ለማዳን ነበር። ልጆቹ አንዳቸውም ከ16 ዓመት በላይ ያልነበሩ ሲሆኑ በእስር ቤቱ ሁኔታና በግብረ ሰይሉ እጅግ ተሸብረው ነበር። ታዲያ ኃይሉ ልጆቹን የመለመለን እሱ ነው ብለው እንዲያጋልጡት ነገራቸውና እሱም ለግብረ ሰይል ፈጻሚዎቹ ልጆቹን ሊጠቀምባቸው ሞክሮ እንደነበርና በመሰረቱ ምንም እንደማያውቁ ምንም እንዳላደረጉ ገለጸላቸው። ልጆቹን ትተው ኃይሉን ለ15 ቀናት በግብረ ሰይል አፈዳዩት። ከዚያም የህይወት ምልክት ምንም ያህል የማይታይበትን ስጋውን በጥይት ደብድበው አውራ ጎዳና ላይ ጣሉት። እንደሚጠበቀው በኋላ ከልጆቹ 4ቱ ተገደሉ። የቀሩት 8ቱ ከሞት ተርፈው እስር ቤት ውስጥ ነበሩ እስከማውቀው ድረስ። هدار شیزت متصبه متمرد کنیتو گار ولدی اوست یه تیازج الماز تدسه نو کالو الماز اسر بیتوست عرمانیوی گبره سیل تفصمو باتال افرت سگان بکر رن بطر مستندال هونه ادرگو تال توتو چوان کرتال በቁስሉጣን ከብቻ በመተች ነበር ነገር ግን ከካሰች በርሄ መምህር ከተሻገር አያሌው ከይመር ከበደና ከሌሎች 10 እፈኞች ጋር ከእስር ቤት አውጥተው ረሸኗት የተለመደው ሬሳቸው ለትሬት አውራ ጎዳና ላይ ተጣለ ወልዲያ ከተማ ውስጥ በ1970 ዓመተ ምህረት ዳር 13 ቀን መጋቢት 8 እና ታህሳስ 11 ቀን እኔ ራሴ የቀሽብሩ የአይን ምስክር ሆኛለሁ። 49 የተበጣጠሱ ሬሳዎች አውራ ጎዳና ላይ ተጥለው ቆጥሬያለሁ። አወቃስ ማማው የግል ድርጅት ውስጥ ይሰራ የነበረ ደስታ ሲሳይ ተማሪ ከበደ መምህርና 14 ሌሎች ተማሪዎች ነሐሴ 1970 ዓመተ ምህረት ካላማጣ እስር ቤት ጫካማ ወደ ሆነ አካባቢ ተወስደው የራሳቸውን መቃብር እንዲቆፍሩ ከተደረጉ በኋላ ተገድለው ተቀብረዋል። ሁሉ እስር ቤቶች ውስጥ በዚህ አይነት ሁኔታ የጠፉ ሰዎች ቁጥር በርግጥም በጣም ብዙ ነው። አዲስ አበባ ጥር 11 ቀን 1970 ዓመተ ምህረት ተያዝኩ። ሲያዝ ሁለተኛ ጊዜ ነበር። በመጀመሪያው ጊዜ ህዳር 1969 ዓመተ ምህረት በአፈሳ ተይዤ ከሁለት ሳምንታት በኋላ ተለቀቅኩ። በሁለተኛው ዙር ከጠቋሚ ባገኙት ፍንጭ ተነስተው የቀበሌ ዘበኞችና ካድሬዎች ከቤቴ ያዙኝ። ከመጀመሪያው የጥቂት ጊዜ እስራቴ በኋላ ወደ ሲኒማ ቤት ጨርሶ አልሄድም ነበር። ምክንያቱም ከሲኒማ ቤት በሚወጣበት ጊዜ የታጠቁ ዘበኞችና ፊታቸውን የሸፋፈኑ ተቋሚዎች ይጠብቁና ሰውን እየጠቆሙ ያስይዛሉና ነበር። ቀበሌ 43 እስር ቤት ውስጥ እንድቆይ የተደረገ። ከዚያም ከፍ ወዳለው ወደ ከፍተኛ 3 እስር ቤት ተዛወርኩ። ቀበሌ እስር ቤት ውስጥ ወደ 145 ግድም ነበር። ከፍተኛ ውስጥ ግን ከ500 የምናንስ አልነበርንም። ሁሉም የተወነጀለው በኢሃፓ አባልነት ነበር ብሎ ለመናገር የሚያስደፍር ሲሆን ጥቂቶች ከትጥቃዊ እርምጃ ጋር በተያያዘ የተያዙ ነበሩ። ከነዚህኞቹ የተረፈ አልነበረም። ምርመራው ቀጥ ያለ ያዘ ሲሆን ግብረሰይሉ ግን ዝንፍ የማይል ነበር። ግብረሰይል ከፈጸሙብኝ በኋላ የኢሃፓ የከተማ ትጥቅ ስኳድ አባል መሆኔን እንዳምን ጠየቁኝ። ግን የራሴን የሞት ብያኔ መፈረም ስለሆነ አሻፈረኝ አልኩ። በቀበሌም በከፍተኛም እስር ቤቶች ግብረሰይል ተቀብያለሁ። የሚከተሉት የግብረሰል አይነቶች በቀጥታ በኔ ላይ ወይም በእስር ቤቱ የክፍል ባልደረቦቼ ላይ የዋሉ ነበሩ። ወፌላላ ፈላጋ፣ የኤሌክትሪክ ንዝረት በተለያዩ የሰውነት ክፍሎች መልቀቅ፣ ጣቶች ላይ ምስማር መምታት፣ የተራቆተ ጀርባን መግረፍና ሽንት በላዩ ላይ ማፍሰስ ወይም በቁስሉ ላይ መሽናት፣ በካራ ወይም ሳንጃ የሰውነት ክፍልን መቁረጥ፣ በቤንዚን የተራሰ ጨርቅ እና የተቀደዱ ወረቀቶች አርጎ ማቃጠል፣ በልብስ ካውያ ጀርባን የመተኮስ የግብረሰይል ዘዴም እንደነበረ ሰምቻለሁ። እኔ ላይ አልደረሰብኝም። ብልቶቻቸው የተበላሹ፣ እጅ እግሮቻቸው የተቆራረጡ እስረኞች ነበሩ። እዚህ በነበርኩበት ጊዜ ለሌሊት ለሊት ስም ይጠራና እስረኞች ተወስደው ይገደላሉ። ከፍተኛ እስር ቤቶች ውስጥ የሚካሄደውን አጠቃላይ የግፍ አድራጎት የሚቆጣጠሩት እነዚያው ባለስልጣኖችና ካድሬዎች ያሉባቸው የቀይ ሽብር ኮሚቴዎች የሚሏቸው ነበሩ። کمیتیوچ به توسط نگیزه یه توسط او اسرنیوچن منم منقاط که تو چواس کدومای ترشنو بیانم یه موت فرد به فیرماتشو یادت کالو تدیس متوج به جبرسیل یه تفدایی اسرنیوچنی تابی چانقا راسونی چاله سیل نبر یه ماتا ماتا وچن کتم کلن تنان انکت کتی میادرگ نبر نیستم چه مریت از سرچ سرنیات زیرنیان به یکی زیوزه به نیوچو به نیافیت میسته انجی ملکام اللات انتا به چاد تدست بد مفلگه یه میاسا فرنو به یارو یافیزو بطال تیلاگی زیرگ موندی حالوت اتسگا سنگله میسته لکه کگونه کنا اندت تاکفه اندر گله هلن بحالم خلطتم بحال النامستو تقدلو فسامیو موت پای هونم لیلام تمساسای تاریکاو کالو سویو ایتیز پیایر منگد سرات نیوش ماه بروس کی سرا نبر خیازوت بحالا میستون انا اسدست آمن سلجونم وده سرویتو آمد تواچو متوالکاو سیتی یوان دفرات نارگ گزچ لجون و تا دروچو یه پان یه میکا و مفکر اندیچو هست تماروت انا اباتو فیت انزیان مفکرو چندیانه به نوید در رگال کسوستورات بحالا یا یال تا دلسویه کارگ گزچ میستوگار این لائن اندی گتاز تموسی در رگ متوالکاو دگمو ازیاو ایجان گواب ببه به سویه وردت یفنکنک گبا سویه سرجم گزی کتا کبلو گبرسی لیلک یه مایتو عدد کاو بحالا انت تفتا سمو زیا بحالا بمیستونا بسو مکاکل یهونو انگن علا وکم آت ادوین سلم متبال یه تگی من انت مرتبیت وطا تماری مو کالو کدر رسبات از سکاکی گبرسیل تنسا یال مام مانگر مکمس آت چلم نبر لکسلو حکم انا کالما نیتنا کرابی تنسا موتج نگرگل ریسان با تیت دب دبو تتم تشیزت ایمتا سلسازت ایمتا مرت سفر واس جو تالوات با تگرائی ارشالمات یونیتی ایسارا اینبرو گبرت ادکان حیلی مکلی تیازن نا گبرسیل تفت سمبت اندیاو تا لیادر گوز یه افاوال نتن سلال چالو وده ادی سبو یه تتاکفه لاکوز زیام اندیو به تکساتای لکنات به گبرسیل تفدایی تو به زیاو موته بزوچو یه اسر بیکی کفل بال دربو چه تسامیات چو تگرلو آورا گودانالای مطال هونه اینه آلم بکاین کتا سدد کوالا مسکرم شیزت ایمتو سبا امستا متمرس تلککو کس فلسمو آل تمسر را تبینیم ویل بوگ حال تفرد بینیم شوا پاینی ایو تر نو یم سفلات چو یم جمع رو تاریک بوانن نت یم میاتک کرو بیفات نت مگاو راجا بما فود ورد آو دم میگنیو ود چرامی دا کادی سببا متو سلن برو تاریکو سر تباله تاگاینو وده شوارو بیت یه مرمرام آکل ایزو یا متو تلت بو فیلال آینت ایده بده بود جمر یا یه مجمر اکنو نبرن نا اندهو لچنم مگروچو ایده مو نبر فمی کتلو کن اندگنا دبدباو کتلو گبراب بروچون نا یگن نیونت مسمرون اندهو تا تطیقه اند یه نگننیو با کبابی اندلن نا دمی اصاییچو نگراچو یه مثال ساعت سلطه کارره گبرسیل فسامی وچو پولیس وچون وده کفلو اندی ملسو تازو وده یبیتاچو هیلو تاریکو بزینگزی بطعام تداخ موال سونتوم بجبو تاو ایدمان بر وده کفلو ترامدو بکت ستامگ باش سلاکاتو وده که گبرک زیابی ریتا باده من تامراسی اللو علنگا یاز پولیس تاریکون با لنگاو راسولای سیمتاو یا لنگاو اندوملاس اینون کفو نیامت تو تا هنتكاونا يتاريكوين فسسة تشكمو ودك فلوس تسيور ولوتم بقعار شوها للي تاو التولي وستو تفلقو نبر نقرقن بمتفاف لاي نبر عندي موابطوال عندو تفطوال يوست قروش شو تبطعت سو دم يازن بالو جرقون نافيتو عبابطوال مالدا ليوستو تمتو يمر ماريو تشوالكا يدر قابال نو يميبال متوالكا سلمون نبر تاريكو قشتو ستيال إيمس لنبر ودنيو تشين تخيينا له عالو تنى هجو مكيناوست كتو وسلوت وحالا اندى سمانو تاريكو اندو قدنيون تقومو عسيزوات شو يلام بمنقد لاي عمالات شو يه ادقنيانو بلو قلتو اللات شو نروال سلزيهم تاريكون عدس كاسي ازو سونا كمكيناني جوغار تتوات شو ادقنيانو يتوالون آتم دولمياز هيدو وحالا منقد تاريكونا ليلاو سو يمكيناني جون شبقوت نتكو تشنو لاي اقصلو تاملتو وحالا دن ردان دچالنو يا ليلاو سو تاريكون بجر باو ازبلوتنو ياملتو የጸጥታዎቹ ሰዎች ተመልሰው መጡና ታሪኩ ማምለቱን ሳይነግሩን ቀይሽብር እንደሚፋፋምብን ተገዘቱብን። አንዳንዶቻችን ታሪኩ ተገልሎ ይሆናል ስንል ሌሎች ደግሞ ወይ አምልጦ ይሆናል ወይም ደግሞ መኪናው እየተንቀሳቀሰ በመዝለል ራሱን ገልሎ ይሆናል ብለው ተረጠሩ። ከጥቂት ቀናት በኋላ የደርግ ነፍሰ ገዳዮች ያልታሰበ ድል ገጠማቸውና አካባቢው በጣም ይፈልግ የነበረው ጌታነ በዛ የተባለ ታጋይ ሊያመልጥ ሲሞክር በተኩስ ተያዘ። ጌታነ ሽዋሮቢት የምርመራ ማዕከል እንደመጣ ከመርማሪዎቹ የግብረ ኃይል ፈጻሚዎቹ አንዱ ንጉሴ የተባለ ጠብደል ሰው ዘሎ አፈፍ አደረገውና በአይናችን እያየን ሁለት እጆቹን ሰበራቸው። እዚያም ጌታነህን ከሲሚንቶ ወለል ላይ ዘረሩት። ንጉሴ እንደገና ጌታነህን በዚያ በከባድ የወታደር ጫማ አፋፉን በርግጫ መታውና አፉን ደም ሞላው። ከጥርሶቹም ጥቂቱ ተሰበሩ። ደም ከፈለክ ይህን ተቀበል አለና ጌታነህ ንጉሴ ሱሪ ላይ ተፋበት። ንጉሴ አክሎ መታውና ልብሱን ሊቀይር ሄደ። ከዚያም ሲመለስ እጆቹን አስሮ በወፌላ ላይ አደበደበው። እንደገና ወለሉ ላይ ሲጥሉት እነሱን መስደቡን ቀጠለ። እንደገናም ንጉሴ ከሲሚንቶ ወለሉ ጋር አጋጨው። በዚህ ጊዜ የጌታነህ መላ ሰውነት በደም ተበከለ። የተቀጣጠበና የተቀጠቀጠው ፊቱ ከማይታወቅበት ደረጃ ላይ ደረሰ። እጆቹና እግሮቹ ከመዘነጣጠላቸው የተነሳ አጥንቶቹን አግጠው መተው እናያቸው ነበር። ያም ሆኖ እጆቹን በሰንሰለት አስመራ ካቴና ብለን በመንጠራው እንዳሰሯቸው ነበር። ለሊት ከክፍላችን ውስጥ እንዳለ ጌታነ እንደመቀወስ አለ። ተጋግሞም ውሃ ይጠይቅ ነበር። ማለዳ እንደገና መጡና እንደተለመደው የክፍሉን በር አስከፍተው ክርፋቱን ዳምሳቸው አንድ አምስት ደቂቃ ያህል ቆይተው ገቡ። ጌታነ ደግሞ እንደገና ባንድ ቀን ሙሉ ግብረ ሰይል ቁም ስቅሉን ካየ በኋላ መደበቂያ ዋሻውን ሊያሳያቸው ተስማማ። መራመድ የማይችል ስለነበርም ተሸክመው ወሰዱት። እዚያም ጥቂት ቋንጣ የተሰበረ ኡዚ ጠመንጃና በርበሬ አገኙ። በንዴት ይዘው ተመለሱና ቁሻሻ ውሃ በተሞላበት በርሜል ውስጥ ዘፈቁት። መስፈቅንና አሰቃቂ ድብደባን ያፈራርቁበት ነበር። ሌሊት ክፍላችን ውስጥ ጌታነህ እንድንገድለው ጠየቀን። ግን ማን እንዳደረገው አንዱ ግብረሰይድ ሲፈጸምበት ሊያወጣ ይችላል ብሎ ሁሉም ስለፈራ የማይሆን ነገር ነበር። አንድ እስረኛ ችግሩን ዘርዝሮ በገዛ ራሱ ህይወቱን እንዲያጠፋ መከረው። መካከላችን ሰላዮችና ነገር ለማውጣጣት የተተከሉም ነበሩ። ጌታነህ አንዱን እስረኛ ግድግዳውን አስተግፎ እንዲያቆመው ጠየቀው። ከዚያም እጁ የታሰረበትን ካቲና ተላላቅ መሸጎሪያዎች ወደ አፍንጫው አስጠጋና በሲሚንቶ ወለል ላይ ተፈጠፈጠ። በጣም የሚያስደነግጥ አስተርእዮ ነበር። እንደገና ያንኑ ደገመና ክፍሉ ደም ተረጨበት። እንዲህ ሆኖ ሲሞት አየን። ማለዳ ግብረሰይል ፈጻሚዎቹ ሲመጡ ሙት ጌታነህና እስረኞች የተሞሉባት ጸጥታ የሰፈነባት ክፍል ቆያቸው። እስረኞች ክፍሉን እንድናጸዳ ታዘዝ። እነሱም የጌታነህን ሬሳ ጭዳ ሜዳ ወስደው በኋላ እንዳወቅነው የፍየል ደም አፈሰሱበትና በጥይት ደብድበው መንገድ ላይ ወረወሩት። ታሪኩም ከጥቂት ቀናት በኋላ እንደገና ተይዞ ወዲያው ተገደለ። ሸዋሮቢት እስር ቤት ውስጥ እንደዚህ አይነት ብዙ ታሪኮች ነበሩ። ምን ያህል ሰዎች እንደተረሸኑ አላውቅም። ነገር ግን እጃቸው ላይ የወደቁ እንዳሻቸው የሚያደርጓቸው በቂ ሰዎች የነበሯቸው እንደመሆኑ መጠን ገዳዮቹ ምን ጊዜም በግድያ ላይ የተጠመዱ እንደነበሩ በመሐላ ማረጋገጥ እችላለሁ። አዲስ አበባ። እድሜ 60 ሲሆን የሚዘገንኑ ነገሮች ገጥሞኛል። ግን ከቀይ ሽብሩ ጋር የሚወዳደር የለም። ያየሁትን እንድነግራችሁ ከጠየቃችሁኝ መምህር ስለነበረውና ስለተገደለው ልጄ ልነግራችሁ እችላለሁ። ግን ሬሳውን አላየውም። ቀበሌያችን ውስጥ በተደረገ ሰላማዊ ሰልፍ 15 ዓመት የሆናት የእህቴ ልጅ በጥይት ስትገደል አይቻለሁ። እንዲህ አይነት ታሪክ ብዙ አውቃለሁ። ሾላ አካባቢ ቀለመወርቅ ትምህርት ቤት አጠገብ በቀይ ሽብር ወቅት ከመቶ ያላነሰ ሬሳ አውራ ጎዳና ላይ ተጥሎ አይቻለሁ። በጣም የሚዘገነን ስለነበር እዚያ አካባቢ ይኖሩ የነበሩ ዘመዶችን መጠየቅ ማቆም ነበረብኝ። ጎረቤቶችስ ቢሆኑ የዘ ቤተሰብ የዘ ሴት ልጅ ወንድ ልጆቿን በሙሉ ለቀይ ሽብሩ ገብራለች። ኤልያስ ለስድስት ወራት በግብረ ሰይል ተፈዳይቶ በዚሁም የፍዳ ጠንቅ ከታወረ በኋላ ከሌሎች ጋር ሰበታ ተወስዶ ተገደለና ከጅምላ መቃብር ውስጥ ተጣለ። ሌላው ልጄ ብርሃን ለሁለት ወራት ግብረ ሰይል ከተቀበለ በኋላ በፈላ ዘይት ውስጥም ተነክሮ ነበር። ተገድሎ እዚሁ ቀበሌያችን ጎዳና ላይ ከማላውቃቸው 10 ልጆች ጋር ሬሳው ተጣለ። የታወቀችው የቀበሌ ባለስልጣን የሸዋሉልና ምክትሏ ብሩክ የተገደሉለት ቀበሌዎች በአካባቢያችን ብዙ ወጣቶችን ሲገሉ ሶስተኛው ልጇ ተገድሎ ጎዳና ላይ ሬሳው በመኪና ተጎተተ። ያን ዕለት ከእናቷ ጋር ቤተክርስቲያን ሄደን ጸሎት እያደረስን ነበር። ከሩቅ ሬሳ በመኪና ሲጎተት አየንና ላልታወቀው የፈረደበት ሰው አለቀስ። ከኔ ጋር የነበረችው ጓደኛዬ ያ የሚጎተት ሬሳ የልጅ ልጇ መሆኑን አላወቀችም ነበር። እጅጋየሁና ወሰኔ በውሃና ፈሳሽ ባለስልጣን ሕንፃ ውስጥ በቤት ጠራጊነት ሥራ ተቀጥራ የነበረች ሴት ልጆች ነበሩ። እጅጋየሁ ተይዛ አርመንያዊ በሆነ መንገድ በግብረ ሰይል በጣም ከመጎዳቷ የተነሳ ቀበሌው በሙሉ ሞታ እንዲፋጠንላት ይጸልይላት ነበር። 12 ቀናት ግብረ ሰይል በኋላ ገለው ሬሳዋን በቀበሌ ነዋሪዎች ቄራ እየተባለ መታወቅ በጀመረው መስቀልኛ መንገድ ላይ ጣሉት። አንዱ ተማሪ፣ ሌላው የመንግስት ሰራተኛ የነበረ፣ ሁለት ልጆች የነበሯት፣ ቀበሌያችን ውስጥ ትኖር የነበረ አንዲት ሌላ ሴት ስም ጠፋኝ። አንድ ሌሊት እስኳዶች ተማሪውን ፍለጋ መጡና ጠፍቶ ቆየ። ታዲያ በሱ ቁጭት የመንግስት ሰራተኛውን መደብደብና ለመውሰድም ሊያስሩት ጀመሩ። በንዴት የተቃጠለችውና አንዱን የስኳዳባል በጠርሙስ አለችው። ከዚያም ሁለቱንም እናትና ልጅን ወዲያውኑ እዚያው ገደሏቸው። ቤቱንም እንዳለ ዘረፉት። የወንድ ሟቹንም ልብስ አልተው። የቀበሌ ዘበኞች የተጠርጣሪዎች ጓደኞች እየመሰሉ ወደየቤቱ ስልክ ይደውላሉ። አንድ ጊዜ አንዲት እናትን በዚሁ መንገድ አታደሏትና ልጇ ከቤት እንዳለ ነገረቻቸው። እነሱም መጡና ልጁን ጎትተው አውጥተው በራፉ ላይ ገደሉት። እናትየዋ እርፍ እያለች ብትወጣ እሷንም ጭኗ ላይ በጥይት መቷት። አንድ ቤት ደግሞ ሁለት ልጆች ገለው ውሾችን ለቀው ደሙን እንዲልሱ አደረጉ። ይህ ሁሉ በልጆቹ እናት ፊት ነበር። እናትየዋ ተንበርክካ ሬሳዎቹን እንዲተውላት ብትማጸንም እምቢ ብለው ይዘውባት ሄዱ። አብዮቱ ኮትኩቶ የሚያሳድጋቸው ሌሎች ልጆቹ ለጂ ብለውም አፌዙባት። ሴትየዋ እንደብደት አርጓት የልጆቹ አስከሬን ለትርኢት ከቀረበበት ስፍራ ላይ በየቀኑ ትቀመጥ ነበር። ለሚሊሻ ራሽን እንድናሰናዳ ስንታዘዝ እሷም እንዲሁ ታዛ አሻፈረኝ ስላለች አንድ ዘበኛ እጇን ሰበረው። እንዲያም ሆኖ ራሽን ወደምናሰናዳበት ወደ ቀበሌው አዳራሽ አንጥተዋት የግድ እንድትሰራ ተደርጎ ነበር። የስም የተደበቀ ልጅ ትዕግስት ሊያገባት ሞክሮ እምቢ በተባለ የቀበሌ ዘበኛ ተያዘች። አካባቢዋ ፒያሳ አቅራቢያ ነበር። ፍም እስኪመስል የጋለ ብረት በብልቷ በመስደድ አረመኔያዊ የሆነ ግብረ ሰይድ ፈጸሙባት። ያልተወለደ አናርኪስት ተሸክመሽ እንደሆነ ለመፈተሽ ነው እያሉ ዘበኞች ሆዷ ላይ ይዘሉባት ይጨፍሩባት ጀመሩ። በዚሁ ስቃይ ውስጥ ሙታ ከተለመደው ከቀለማ ወርቅ ትምህርት ቤት አጠገብ ለትዕሪት ተጣለች። ነፋስ ስርኩስ የሌሎችን ልጆች እያደነ ሲገድል የነበረ የቀድሞ የመቶ አለቃ ማምሻውን ቤቱ ሲገባ በሌሎች ስኳዶች የራሱ ስድስት ልጆች በመትረየስ ታጭለው አገኛቸው። እንደሚታወቀው በዚያ ጊዜ ስኳዶች ደካማ ቀበሌዎችን ለመርዳት ወይም ትብብር ለማሳየት ከራሳቸው ውጭ የነበሩ ቀበሌዎችን ይጎበኙ ነበር። ታዲያ ያ የሟቾች አባት እንደነሱ ሁሉ ሰው ገዳይ መሆኑን አላወቁም ነበር። አንድ ሽማግሌ ሰው የተገደሉ ሶስት ልጆቻቸውን ሬሳ ከምኒልክ ሆስፒታል አስወጥተው ለመውሰድ የጥይት ዋጋ ክፈሉ ብሏቸው ከፈለጋችሁ አሉ። በድብደባና በአንድ ዓመት እስራት ብቻ ማምለጣቸው እድለኛ ነበሩ። ጥይት በነጻ ይገኝ ይመስላችኋል? የአምቡላንሱስ ቤንዚን እንዲህ ነበር የሚሉን ሬሳ ለመውሰድ ስንሄድ። ከጥቂት ጊዜ በኋላ ማንኛውም ሰው ሬሳ መውሰዱን ወይም ለሬሳ መክፈሉን አቆመ። በቀበሌዎች ሁሉ ይኸው ታሪክ ይደጋገማል። እሁድ እሁድ ቤተ ክርስቲያን እንገናኝና ፈጣሪያችን እንዲታደገን እንጸልያለን። ያልተነካ ቤተሰብ የለም። ገዳዮች ይኸው አብረውን ነው ያሉት። በየቀኑ እናያቸዋለን። እንደምንጠላቸውም ያውቃሉ። ሁላችንም ያን የፍርድ ቀን እየጠበቅን ነው። ሙሉ ታሪኩን ማወቅ ከፈለጋችሁ ቤተሰቡን ሁሉ ማነጋገር ይኖርባችኋል። ምክንያቱም እያንዳንዱ ቤተሰብ በልቡ ያመቀው ስንት ሐዘን፣ ህመም አለውና። በራስ መኩራት ጥሩ በራስ መተማመን በራስ መኩራት ጥሩ የእውቀት ምንነት ለገባው ምስጥሩ ነገሩ ላልገባው ለንደወያኔ አይነት ፋይዳም የለው ትምህርት ፋይዳም የለው እውቀት እንደኔ ተዋጊ እንደኔ ያወቀ እንደኔ ያጠና ዓለሙን ቢፈልግ አሁን የታለና ብሎም ምንጀባረር በባዶ ሊወጠር ይህ አይነት ወራዳ ማንም ሊሆን አይችል ከወያኔ በቀር ባሏሉበት ሜዳ የእውቀት አባወራ መሆን ባዶነት ነው አጉል ተራጉራ እርግጥ ነው ወያኔ ካለቃው ጀምሮ ነጠላ ቁጥር ነው ተባዢ በዜሮ ባልተጠና ፊደል በጎልዳፋ አንደበት ቢቀለድም በሐቅ ቢቀለድም በእውቀት ትምህርት ለማርገጃ ለሳንጃ ለጥይት እንዳይሆን እሙን ነው ቁርጡ የመጣለት ወያኔ እንደሚለው ቢሆንማ ንቁ እውቀት ያዳበረ የሰው ሰርቆ ጌታ መች ይባል ነበረ ህዝብን አሰቃይቶ እድገትን መመኘት ግብራቸውም አይደል ትምህርትና እውቀት ወያኔ ወንበዴው አስተማርኩት ያለው ውጤቱ ሲለካ ግለኝነትና ዘርፎ መበልጸግ ነው መብትን እየነካ ገዳዩ ነጣቂው ዙሪያ ገብ የቆመው ካድሬው እንዲረካ ህዝብ ነገሩ ገባው ነቃ ጊዜ ወስዶ ተግዞ ተገርፎ ተርቦ ተሰዶ የስድቡ አለቃ መለሰ ዜናዊ በጀመረው ልማት ጨዋው ሰው ደህይቶ ሌባው ሰው ሲያልፍለት መቀለድ አይኖርም ከዚህ በኋላማ ህዝብ እየተራበ ዓለም እስኪሰማ ከመሬቱ ተነስቶ ገበሬው ልመና በወያኔ ልማት ወጥቶ ከጎዳና ቢጣልም ከመንገድ ከጎዳና ቢያድርም ብሩህ ቀን ይመጣል በራስ መተማመን በራስ መኩራት ጥሩ በዚህ አያከትምም ፍቅር በትርታ ከዘለዳው ለወደዱት ማሰብ ለፍቅር መጨነቅ ሲጨምር ትርታው የልብ አካል ሲርቅ ባሳብ በሰመመን ጭልጥ አርጎ ወስዶ ያናውዛል ስሜት አካላትን ልኮ አካላትን ሰዶ አይንን አበዝዞ ሰውነት ገንዞ ፍቅር ገሏትነሽ ነው ዳግም እጅን ይዞ ሞቶ ነው የሚነሳ ያፈቀረ ሁሉ ካልተንገላቱማ መች ይገኛል ድሉ አፈቀርኩ የሚል ሰው ሳይሞት የተነሳ ታይቶም ማይታወቅ በፍቅር ያልከሳ ለምልሞ አሸብርቆ የሚታይ ሸበላ ፍቅር እስኪይዘው ነው የሚመስል ጎምላላ እውነተኛው መውደድ የያዘው ፍቅር ባተሌ ይሆናል ሲያልም የሚያድር በስተመጨረሻ ሐሴት የሚነክሰው ባሳብ በትካዜ ፍቅር ሰው ገሎ ነው ፍቅር ፍቅር ብሎ ስቆ የሚደሰት
አንድም ሰው አይኖርም ማስቀድሞ ሳይሞት። ከሎ የሚያነሳ እነተኛ ፍቅር ሲወጣ ከልብ ተስተካክሎ ይጓዛል የመተም ገደብ። እስከዚያው ድረስ ግን ታ ታታታ ታታ እያለ ይኖራል ባልተስተካከለ የልብ ትርታ። ፍቅርን ያላችሁ ከልባችሁ ሁሉ በጣም ተጠንቀቁ፣ በህልም ገደል ጥልቀት ቁልቁል እንዳትወድቁ። ዳ ፕሮግራማችን በዚሁ ይተናቀቃል። ይሄንን ፕሮግራማችንን ነገ ጧት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናምሹ